ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አቶ ገመቹ ገንሴ በደቡብ ክልል
በኮንሶ ስለተቀሰቀሰው ግጭት አቶ ገመቹ የተባሉ ነዋሪ ተጠይቀው ከሰጡት ምላሽ የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። ለምሽቱ ካሉን የዓለም ዜናዎች ውስጥ ደግሞ ባለፈው እሁድ ከኒውዮርክ ከ15ኛው የመስከረም አንድ ጥቃት መታሰቢያ ዝግጅት በድንገት ጥለው የወጡት የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን ከነገ ሐሙስ ጀምሮ የምረጡኝ ዘመቻቸውን ለመቀጠል አቅደዋል። ሌሎችም ዜናዎች ይኖሩናል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መስከረም 4 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። የስርጭት መሐንዲሱ ከርትስ ባይንም ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች። ባለፈው እሁድ ከኒውዮርኩ የመስከረም አንዱ ጥቃት 15ኛ ዓመት መታሰቢያ ዝግጅት ላይ በድንገት የወጡት የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን ነገ ሐሙስ የምረጡኝ ዘመቻቸውን እንደሚቀጥሉ ተነግሯል። የሚስስ ክሊንተን የምርጫ ዘመቻ ባለስልጣናት ቀደም ብለው ከፍተኛ የወበቅ ስሜት ተሰምቷቸው ነው ካሉ በኋላ በዕለቱ ማለት ነው እሁድ አስከትለው ግን ኒሞኒያ ወይም የሳምባ ምች መታመማቸው አርብ ዕለት በሐኪም ተነግሯቸዋል ሲሉ ማስታወቃቸው አይዘነጋም። ስለ እሁዱ ሁኔታቸው በሚያሳየው በኢንተርኔት ላይ የተለቀቀ ቪዲዮ በነጭ ለባሽ የደህንነት ጥበቃ ሰዎችና በረዳቶቻቸው ድጋፍ ወደሚወስዳቸው መኪና ሲገቡ ታይተዋል። ፕሬዝደንታዊ እጩዋ ነገ ሰሜን ካሮላይና ግሪንስቦሮ ከተማ ተገኝተው ለአሜሪካውያን አንድነታችን ጥንካሬያችን ነው የሚለውን ራዕያቸውን አስመልክተው ውይይት እንደሚያካሂዱ የምርጫ ዘመቻቸው መግለጫ አመልክቷል። ሚስስ ክሊንተን በማገገም ላይ ባሉበት በአሁኑ ወቅት ቁጥር አንድ ዲሞክራትና የቀድሞ አለቃቸው የሆኑት ፕሬዚደንት ባራክ ኦባማ እጅግ ቀስቃሽ የሆነ የድጋፍ ንግግር አድርገውላቸዋል። ኦባማ ፊላዴልፊያ ከተማ ውስጥ በድጋፍ ሆታና ጭብጨባ በታጀበ ንግግራቸው ሂለሪ ክሊንተን እንዲመረጡ እጅጉን ነው የምፈልገው፣ ጎበዝ፣ ብልህ፣ ጠንካራ ሰው መሆናቸውን 4 ዓመት ሙሉ አብሬያቸው ተቀምጬ አይቻቸዋለሁና ሲሉ የቀድሞዋን የውጭ ጉዳይ ሚኒስትራቸውን አሞግሰዋል። ሪፑብሊካን እጩ ዶናልድ ትራምፕንም በምንም አይነት ይቺን አገር በጦር ኃይሎች ጠቅላይ አዛዥነት ሊወክሉ ብቃት የሌላቸው ሲሉ ፕሬዚደንቱ ጎሽመዋቸዋል። ፕሬዚደንት ፑቲንን አነስተኛ ሀገሮችን ስለሚወሩና ተቃዋሚዎቻቸውን ስለሚያስሩ፣ ፕሬሱን ስለሚያፍኑና የሀገራቸውን ምጣኔ ሀብት ወደ ውድቀት ስለከተቱ የሚያደንቁ ናቸው ሲሉ ትራምፕን አንቋሸዋል። ትራምፕ በምላሹ ሩሲያ ክሬሚያን ወራ እንድትይዝ የፈቀዱ እርሱ አይደሉምን ሲሉ ፕሬዚደንት ኦባማን ከሰዋል። በሌላ ዜና የኒውዮርክ ክፍለ ሀገር የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕን የቤተሰብ የበጎ አድራጎት ድርጅት ላይ ምርመራ መክፈቱ በዛሬው ዕለት ተሰምቷል። ይህ የሆነው ትራምፕ ከ2008 እንደ አውሮፓውያን አቆጣጠር ወዲህ ለበጎ አድራጎቱ ቤሳቤስቲን አልሰጡም። ይባስ ብለውም አንድ ጊዜ እንዳሉ እሳቸውን የሚያህል የራሳቸውን ፎቶ በበጎ አድራጎቱ ገንዘብ ገዝተዋል የሚሉ የጋዜጦች ሪፖርቶች መውጣታቸውን ተከትሎ ነው።
ፕሬዚዳንት ባራክ ኦባማ ከማይናማሯ አንግ ሳን ሱኪ ጋር እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም በራንጉን መኖሪያ ቤታቸው በተገናኙበት ወቅት ለአገሪቱ ዲሞክራሲያዊ እድገት ድጋፋቸው ቀጣይ እንደሚሆን ቃል እንደገቡላቸው አይዘነጋም። አስቸጋሪ ሁኔታዎች ውስጥ ቢኮንም የተጀመሩት በጎ አካሄዶች እንደሚቀጥሉ ዋስትና አግኝተዋል። እኒህ የዲሞክራሲ መሪ ብዙ ለመስማት የጓጉት ፕሬዚዳንት ባራክ ኦባማ ሳን ሱቺ ዛሬ የዋይት ሀውስ እንግዳ አድርገው እንዲያስተናግዷቸው ነው የተገለጠው። አሁን የዚያች ሀገር ተጨባጭ ሁኔታዎች የሚፈተሹበት ወቅት ላይ ነን ይላል። በሳን ሱቺ ጉብኝት ዙሪያ የደረሰን የሲንዲ ሴን ዘገባ አዲስ አበባ ያቀርበዋል።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዛሬ ረቡዕ የቀድሞዋን በርማ የአሁኗን የሚያንማር የዲሞክራሲ መሪ አውንግ ሳን ሱቺን በዋይት ሀውስ ተቀብለው ያነጋግራሉ። በቀድሞ ባለቤታቸውና በልጆቻቸው የውጭ ዜጎች መሆን ምክንያት ፕሬዚዳንት ተብለው ሕጋዊ የአገሪቱ ተመራጭ መሪ ባይሆኑም ግን በመሪነት ደረጃ የሚገኙት ሳን ሱቺ በመንግሥት አማካሪነታቸውና በውጭ ጉዳይ ሚኒስትርነታቸው ወደ ዩናይትድ ስቴትስ ሲመጡ ይህ የመጀመሪያቸው ነው። በወታደራዊ መራሹ መንግሥት ላይ የተጣለውን ማዕቀብ በማንሳት ረገድ ዩናይትድ ስቴትስ ምን ያህል ርቀት መሄድ እንደሚገባ ሳን ሱቺ ያላቸውን አመለካከት ፕሬዚዳንት ባራክ ኦባማ ለማወቅ እንደሚፈልጉ የዋይት ሀውስ ባለሥልጣናት ይናገራሉ። ስልጣን ከያዙበት ካለፈው መጋቢት ወር መጨረሻ ገደማ ጀምሮ ሳን ሱቺ ማዕቀቡ ሙሉ ለሙሉ እንዲነሳ ጥሪ አላቀረቡም። ለምን? ወታደራዊ አመራር የበለጠ ዲሞክራሲያዊ ለውጥ እንዲያደርግ ለማበረታታት። በትናንቱ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ገለጣ ላይ ምክትል ቃል አቀባዩ ማርክ ቶነር ሲናገሩ ማዕቀቡን የማንሳቱ ነገር ከዲሞክራሲያዊ ለውጦች ጋር የተያያዘ መሆኑን ተናግረዋል።
ማዕቀቦቹን እንዳለ ለማንሳት ገና ዝግጁዎች አይደለንም። አንዳንዶቹ ይቆያሉ። መቆየታቸው ተገቢ መሆኑን እስካመንን ድረስ ያለ ማንሳት መብታችንን እንጠቀማለን።
አንድ የፖለቲካ ምሁር ለቪኦኤ ሲናገሩ ኦባማ ሳን ሱቺን ማድመጣቸው አዋጭ ነው ይላሉ።
I think it is absolutely the right thing to do to consult with Aung San Suu Kyi and make sure
ከኦንግ ሳን ሱቺ ጋራ መመካከሩ በጣም ትክክለኛ ውሳኔና ጠቃሚ ይመስለኛል። ከርሳቸው በጣም ቀድመን እንዳንሄድ ወደ ኋላም እንዳንቀር ይረዳናል።
ሳን ሱቺ አገራቸውን ወደ ዲሞክራሲያዊ ስርዓት የመምራቱ ሁኔታ ከሰመረላቸውና ከ60 ዓመታት የእርስ በርስ ጦርነት በኋላ ሚያንማር ሰላምና አንድነት ከሰፈነባት ለብዙ ዓመታት በግጭቶች ለሚታመሱ ሌሎች አገሮች የማይናቅ አስተዋጽኦና ትምህርት ይኖረዋል ብለዋል። የብሩኪንግስ ተቋም የፖለቲካ ምሁሩ ሌክስ ራይፊል ለአሜሪካ ድምፅ በሰጡት ቃል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ እና ሩሲያ የሸመገሉት የሶሪያው የተኩስ አቁም በውጊያ በተበጣጠቀችው ሀገር ዙሪያውን በአጠቃላዩ ደህና የያዘ ይመስላል። ይሁን እንጂ የውሉ ቁልፍ አካል የሆነውና በተዋጊዎች ታጥረው ወደ ተከበቡት ከተሞችና አካባቢዎች እርዳታ ማስገባት የመፈቀዱ ጉዳይ አሁንም ገና ስራ ላይ እንዳልዋለ ነው የተነገረው። ምክንያት ሶሪያ መንግስት ወደ አሌፖ ከተማ የሚወሰድ ማናቸውም የሰብአዊ እርዳታ ከኛ መንግስት ጋር ሳይቀናጅ ሊያልፍ አይችልም የሚል የጠበቀ አቋም እንደያዘ በመሆኑ ነው። የእርዳታ ድርጅቶች በበኩላቸው ወደ ተለያዩ አካባቢዎች ለሚወስዷቸው እርዳታዎች የፕሬዝደንት ባሻር አልአሳድ መንግስት ብቻ ሳይሆን የሌሎችንም የተዋጊ ቡድኖች ፈቃድ እየጠበቁ መሆናቸውን ይናገራሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቀጣዩ እንደ አውሮፓውያን አቆጣጠር 2007 ዓመተ ምህረት የበጀት ዓመት 110,000 ስደተኞችን ለመቀበል እቅድ እንደያዙ ተሰማ። ይህ ቀደም ብሎ ለዓመቱ ከያዙት እቅድ በ10,000 ገደማ የሚበልጥ ሲሆን ከዘንድሮው ቁጥር ደግሞ በ30,000 እንደሚበልጥ ታውቋል። በዘገባዎች መሰረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ናቸው ይህንን አዲስ እቅድ ትናንት በዩናይትድ ስቴትስ የሕግ አውጪና መወሰኛ ምክር ቤቶች ኮሚቴዎች በዝግ ስብሰባ ይፋ ያደረጉት። የአሁኑን የፕሬዝደንቱን እቅድ በሚያህል ከፍተኛ አሃዝ ስደተኞችን ተቀብሎ የማስፈር ግብ ካሁን ቀደም ተይዞ የነበረው በፕሬዝደንት ቢል ክሊንተን ዘመን 112,000 ስደተኞችን ለመቀበል የተስማሙበት እንደነበረ ተነግሯል። ባለፈው የ2015 የበጀት ዓመት ዩናይትድ ስቴትስ ተቀብላ ያሰፈረቻቸው ስደተኞች 70,000 ብቻ ነበሩ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን በፊት ግን ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማችሁ።
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን።
በዩናይትድ ስቴትስ ምክር ቤት የአፍሪቃ ጉዳዮች ንዑስ ኮሚቴ ሊቀመንበር ክሪስ ስሚትን ድምፅ ነው የሰማ ነው። ትናንት ስላስተዋወቁትና በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉት አዲስ ረቂቅ ውሳኔን አስመልክቶ ከተናገሩት የተወሰደ ነበር።
አንድ ያማ ኢትዮጵያ ከሳ ጅሩ ባዬ ረኪታፊ ገረፍ ወንዱራት ያችሳ ከሰቲ ዴማ ጅራ
በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ ምልክት የሆነውን ያሳየው ሯጭ ፈይሳ ሌሊሳ በትላንት ምሽት በዋሽንግተን ለዓለም አቀፍ ጋዜጠኞች ከሰጠው መግለጫ የተወሰደ ነው። የሁለቱንም ዝርዝር ትንታኔ በዜና መጽሔት ክፍለ ጊዜ እናሰማለን። አድማጮች አሁን የዕለቱን አብይ ርዕስ
ከጳጉሜ 5/2008 ዓመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት መፈጸማቸውን፣ በጥቃቱም ቁጥሩ ያልታወቀ ሰው ሕይወት መጥፋቱን፣ በዞኑ ፖሊስ ጣቢያም የ14 ሰው አስከሬን እንደሚገኝ እንደተነገራቸው ገልጸው በርካታ ቤቶች መቃጠላቸውን፣ ወደ 1000 የሚጠጉ አባወራዎች ቀያቸውን ጥለው መጥፋታቸውን በሕዝብ እንደተመረጡ ከሚነገረው የኮሚቴ አባላት አንዱ አቶ ገመቹ ገንሴ ለአሜሪካ ድምፅ ተናግረዋል። ለዚህ ሁሉ ተጠያቂው የደቡብ ክልል መንግስት ነው ይላሉ አቶ ገመቹ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬዲን በበኩላቸው በኮንሶ በተቀሰቀሰ ግጭት የስድስት ሰዎች ሕይወት ማለፉንና ንብረት መውደሙን ገልጸው ለጥፋቱ ተጠያቂዎች ግን የሕዝብ ወኪል ነን የሚሉ ሽፍቶች ናቸው ሲሉ ከሰዋል። በአሁኑ ሰዓትም ሁኔታው መረጋጋቱን ነው ጨምረው የገለጹት። ወይዘሮ ሂክማ ከህዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ የሆኑት አቶ ገመቹ ገንሴ ተኩሱ እንደቀጠለ መሆኑን ይናገራሉ። መለስካቸው አመሃ ዝርዝር አለው።
ከኮንሶ 23ቱ የህዝብ ተወካዮች አንዱ አቶ ገመቹ ገንሴ በበኩላቸው የቤት ቃጠሎ ይቀንስ እንጂ በህዝቡ ላይ የሚደረገው ማዋከብ ተስፋፍቶ ቀጥሏል ብለዋል።
ትናንትና የተጀመረው ቀበላት ላይ የተጀመረው ወረራ ዛሬም እንደቀጠለ ነው። ቀበላቶችም ያው ሀይሎታ ዶከቱ፣ ሉልቱና ብርብርታ የሚባሉ ቀበላት ናቸው። አሁንም ተኩሱ እየተኮሱ ነው። ምናልባት ከዛ ትንሽ ቀነሰ የሚባለው የእሳት ቃጠሎ ነው። በንብረትና ይህን ላይ የሚደርሰው የንብረት ቃጠሎ በመጠኑ የቀነሰ ቢሆንም ተኩሱ ቀጥሏል። ህዝቡ ህብረተሰቡ ላይ መተኮሱ ቀጥሏል። ወደ ህብረተሰቡ ውስጥ ገብቶ ሲተኩሱ ምን ብሎ ነው እግረ መንገዳቸውን አዋጅ የሚያውጁት? በቃ እጃችሁን ለመንግስት ስጡ፣ አለበለዚያ ወረራውም ተኩሱም ግድያውም ይቀጥላል እያሉ ነው የሚያውጁት። አንዲት አራት ልጅ አራት ሴት ቤት ውስጥ እንዳለች በጥይት ተደብድባ ነው የተገደለችው። አራት ህፃኑን ወስደዋል። ወዴት እንዳደረሱም አይታወቅም። የት እንዳስቀመጡ አይታወቅም። በምን አይነት ሁኔታ ላይ ህፃኑ እንዳለ አይታወቅም። በዚህ በአይሎታ ዶከቱ ቦጫ በሚባለው ትላንትና ከፍተኛ ቃጠሎ እና የጥይት ሩምታ ያወረዱበት ቦታ ላይ ማለት ነው። ይሄ ብቻም አይደለም። ዛሬ ላይ ያው ከነሱ የተሰማው ነገር 14 አስከረኖች በዞኑ ማዕከል ፖሊስ ጣቢያ እንደሚገኝና መጣችሁ ውሰዱ እንደሚሉ ነው። ይሄ ደግሞ ለእኛ ለኮንሶ ህዝብ ወጥመር ነው። ምክንያቱም ትላንትና አንድ አስከረን ለማንሳት የተረባረበው ህዝብ ላይ በተተኮሰው ጥይት ወደ 9 ሰዎች ህይወታቸው አልፏል። እንደውም ቆስሏል።
የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ዛሬ ለቪኦኤ እንደገለጹት የግጭቱ መንስኤ የኮንሶ ህዝብ ተወካይ ነን የሚሉ ሰዎች እንደተናገሩት ሳይሆን እነዚህ 23ቱ ራሳቸውን የኮንሶ ህዝብ ተወካዮች ብለው የሚጠሩ ሰዎች ሽፍቶች ናቸው። ህዝቡ ለልማት ከመንግስት ጎን ተሰልፎ እያለ እነሱ ኮንሶ በዞን ደረጃ ካልተዋቀረ ምንም ልማት የለም በማለት በህዝቡ ላይ ጫና እያደረጉ ናቸው ይላሉ። በዚህ ምክንያት አለመግባባቱና ግጭቱ እንደተነሳ ያስረዱና መንግስት የህዝቡን ደህንነትና ጸጥታ ለማስከበር እርምጃ እንደወሰደ ገልጸዋል።
አሁን ቤት ተቃጥሏል። ነገር ግን በመንደር ደረጃ አባሮባ የምትባል ቀበሌ ወደ 7 መንደሮች አካባቢ ቤቶች ተቃጥሏል። ቤቱን በቁጥር ደረጃ መረጃውን ባልሰጠህም በቀጣይ ልሰጥ እችላለሁ። ወደ 7 መንደሮች አካባቢ ቤት ተቃጥሏል። ህብረተሰቡ ተፈናቅሎ ልክ ነው ወደ ኦሮሚያ አካባቢ የገባበት አግባብ አለ። ወደ ኦሮሚያ መግባቱ ብቻ ሳይሆን ከብት ያላቸው አርሶ አደሮች ከብቶቻቸውን ይዘው የሚሄዱበትን ቦታ አጥተው ሰገን አካባቢ ያሉ ጫካዎች ውስጥ በረሃ ላይ ነው ያሉት ማለት ነው። ህዝቡን እየጎዱ ያሉት እነዚህ አካላት ናቸው። ቤቱ ሲቃጠል መውጣት ያቃታቸው አዛውንቶችን ጭምር ነበሩና በጉዳቱ ሰለባ የሆኑበት አለ። ይህንን መነሻ በማድረግ የክልሉ መንግስት የጸጥታ ኃይሉን አሰማርቶ ህብረተሰቡ ተረጋግቶ ያለውን ነገር የጸጥታ ሁኔታ የማስከበር ስራ ሰርቷል። በዚህ ላይ አሁን
እንደተባለው መከላከያ ሰራዊት ጣልቃ ገብቷል ማለት ነው?
መከላከያ ሰራዊት ምንም ጣልቃ የገባበት አግባብ የለም። አሁን ላይ ችግሩ ከተጀመረ ከተወሰኑ ቀናቶች በኋላ የህብረተሰቡን ጸጥታ የማስከበር ግዴታ አለበት፣ ሰላምን የማስጠበቅ ግዴታ አለበት። ይህንን ሰላም ለማስከበር ህብረተሰቡ ተረጋግቶ ያለበትን ሁኔታ እንዲቀጥል እና እነዚህ ቤት ማቃጠሉ ሂደትም ወደ ሌላ ቀበሌ ሪሃብሊት እንዳይሸጋገር ያደረገበት አግባብ አለና ስለዚህ ከዛ አንጻር እነሱ አሁን ከራሳቸው ጥፋት ለመዳን መንግስት ይህንን አውጇልና ቶሎ የትግሉ አካል ከኛ ጋር ሆናችሁ መቀላቀልና የዞን የመደራጀት ጥያቄያችን መልስ እስኪያገኝ ድረስ ትግል ልናደርግ ይገባል በሚል ነው ጥሪ ሲያስተላልፉ የነበረው።
በሰው ህይወት ላይ ደርሷል ስላሉትና በአሁኑ ወቅትም ያለውን ሁኔታ ወይዘሮ ሂክማ የሚከተለውን ብለዋል።
በሰው ህይወት ላይ ወደ 2 ሰዎች ቤት ውስጥ ተቃጥለው የተገኘበት አለ። 4 ሰዎች ደግሞ በመሳሪያ ተተኩሶ እንደሞቱ የሚያሳይ መረጃ አለና ስለዚህ በዚህ ደረጃ ነው ጉዳት የደረሰው። ይህም ደግሞ በጣም ትልቅ ጉዳት ነው። ቀላል ነገር አይደለም። ይህንም የክልሉ መንግስት በዚህም ህይወት የሰው ህይወት መጥፋቱን በጣም አዝኗል። ግን ደግሞ ህብረተሰቡን በሰላማዊ ሁኔታ እንዲንቀሳቀስ መንግስት በሚገባ እየሰራ ያለበት አግባብ አለና አሁን ላይ ሁሉም ወደ የአካባቢው ወደ ቄው መመለስ የሚችልበት እድል ስለተፈጠረ ህብረተሰቡ በዛ መልክ ሰላማዊ እንቅስቃሴ ማድረግ የሚችልበት እድል ተፈጥሯል።
አቶ ገልገሎ ሶሎሞ ቃጠሎ ደርሶበታል በተባለችው በአባሮባ ቀበሌ እንደሚኖሩና በግላቸው ስለደረሰባቸው ጉዳት ዘርዝረውልኛል።
በግሌ በቃጠሎ ደረሰብኝን ነገር እንዳለ በመጀመሪያ ቀን እንዳለ ሰፈር ሁሉ አንድ ሰፈር በሙሉ ተቃጥሎ ነበረ። እኛ ከአካባቢው ምን ማድረግ ስለማንችል ከአካባቢው ሸሽተናል። ልጆች ነበሩን፣ ህጻናት የት ማስቀመጥ እንደማንችል ወደ ውጭ አካ ወስደናል። ምንም መሆን ስለማንችል ያው ከአካባቢው ሸሽተን ሳምንት ዛሬ 10 ቀን በሙሉ ጫካ ውስጥ
ቤተሰቦን ይዘው ወደ ጫካ ገብተዋል ማለት ነው።
አዎ፣ አሁን ውጭ ነኝ። ከቤቴ ወጥቻለሁ።
ቤቶ ተቃጥሏል። እርሶ
ሰፈሪ አካባቢ ሁሉ ተቃጥሏል። ወደ እኛ ሰፈር ስንመጣ እኛ ሸሽተን ወደ ሰፈራችን ስንመጡ ያው ምንም ማድረግ ስለማንችል ሰዎችን አጥተው ተመለሱ። ግን ወደ ታች ያለውን ሰፈር በሙሉ ተቃጥሏል። ወደ 1200 የሚሆነ አባወራ አካባቢ
በሰገን አካባቢ ህዝቦች ዞን የመላው ኢትዮጵያ አንድነት ድርጅት ኃላፊና የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ገልገሎ ኮይሳንም በጉዳዩ ላይ ያላቸውን መረጃ እንዲያካፍሉ ጠይቄያቸው ነበረ።
አሁን የተቃጠለውን አሁን የሞቱ ሰዎችን ምን የማውቁ ነገር የለም። ግን ቤት አሁን ከሶስቱ ቀበላት ውስጥ ብዙ ቤቶች ተቃጥሏል። እዛ ላይ መሄድ የማይቻልም። ፌደራል ፖሊሶች አሁን ዞን የጠየቁት ማንኛውም ሰው የፖለቲካ ፓርቲ አባል ይሁን ቀርቶ ራሱ ማንኛውም አካባቢ ሄዶ ሬሳ ለማምጣትም አይቻልም ነው አይቻልም። በአካባቢ አስቸጋሪ ነው። እኛ ሰዎችም እዛ ነበሩ። ግን አይቻልም፣ እዛ መሄድ አይቻልም፣ ሬሳ ማንሳትም አይቻልም የዞኑ ጥያቄ እስካልተው ድረስ ኮንሶ እስካልተው ድረስ መንግስት በኃይል ይጠቀማሉ ብሎ ከባድ ችግር ነው።
ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚናገሩት አቶ ገመቹ ገንሴ ለቪኦኤ እንደገለጹት ከሆነ በአሁኑ ጊዜ የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በኮንሶ ህዝብ ላይ እየወሰደ የሚገኘው እርምጃ የዘር ማጥፋት እርምጃ ነው ብለዋል። ወይዘሮ ሂክማ ሀይረዲን ለዚህ ሲመልሱ የዞን ጥያቄ የማይቀበል ኮንሶ ኮንሶ አይደለም እያሉ የተለየ ሀሳብ ያራመዱትን የኮንሶ ተወላጆች የሚያገሉና ህዝብ የጤና አገልግሎት እንኳን እንዳይቀበል ተጽዕኖ የሚያደርጉ ሽፍቶች ናቸው የዘር ማጥፋት ወንጀል እየፈጸሙ የሚገኙት ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጽሔቱ ትንታኔ እናልፋለን። አድማጮች፣ በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹ ወደ ላይ በማጣመር በኢትዮጵያ የተለያዩ አካባቢዎች የተቃውሞ ምልክት የሆነውን ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊሲና የህዝብ አስተያየት ክበቦች ሌላ ለየት ያለ ሩጫ የያዘ ይመስላል። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የምክር ቤት አባላትና ከዓለም አቀፍ የመገናኛ ብዙሃን ጋር በተካሄደ ጋዜጣዊ መግለጫ ነው። በትላንትናው ዕለት ኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉትን አዲስ ረቂቅ ውሳኔ ይፋ ሲያደርጉ የምስክርነት ቃሉን ሰጥቷል። ሄኖክ ሰማእግዜር ዝርዝሩን ይዟል።
በኢትዮጵያ ምርጫ 97ን ተከትሎ በዩናይትድ ስቴትስ ኮንግረስ የቀረበውን ኤችአር 2005 ረቂቅ ሕግ አስታወሳችሁ? በትናንትናው ዕለት የኮንግረሱ የአፍሪካ ጉዳዮች ንዑስ ኮሚቴ ተመሳሳይ አዲስ ሕግ ኤችአር 16ን አስተዋውቋል። እኛም ዘገባ አቅርበናል።
This is a clear expression of congressional concern. We hope that it's mirrored down at the State Department as well as at the White House. It is bipartisan, like I said.
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል።
በኮንግረሱ የአፍሪካ ንዑስ ኮሚቴ ይህንን ህግ ያስተዋወቁት ኮንግረስማን ክሪስ ስሚት እንዳሉት ህጉ የዴሞክራቶችም የሪፐብሊካንም ድጋፍ ያለው ነው። ዴሞክራቱ የንዑስ ኮሚቴው ከፍተኛ አባል ኤልየት ኤንግል፣ የቴክሳሱ ዴሞክራት አል ግሪን፣ ሪፐብሊካኑ ማይክ ኮፍመን እና ዴሞክራቱ ኬት ኤሊሰን የህጉ ተባባሪ አርቃቂዎች ናቸው። ለመሆኑ በረቂቁ የሰፈሩና የኮንግረሱ አባላትን ያሳሰቧቸው ጉዳዮች ምንድን ናቸው? ለምንስ አስፈለገ? ኮንግረስማን አል ግሪን ያብራራሉ።
I again thank the chairman for his leadership on this issue. I think it's very important to Ethiopians, but I also know that it's important.
በጉዳዩ ላይ ለሰጡት አመራር የኮሚቴውን ሊቀመንበር በድጋሚ ላመሰግን ወዳለሁ። ጉዳዩ ለኢትዮጵያውያን እጅግ አስፈላጊ መሆኑን አውቃለሁ። ቀና አመለካከት ላላቸው ህዝቦች በሙሉም ያንኑ ያህል አስፈላጊ መሆኑንም እረዳለሁ። በመሆኑም ረቂቅ ህጉ እንዲጸድቅ ሊቀመንበሩን በሁሉም መንገድ በመርዳት እሰራለሁ።
We have to tell our friends that democracy has to prevail.
Thank you.
Feyisa Lelisa of Ethiopia.
Lelisa is a spent force in second. He adds his name to a...
በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት ይፈጽማቸዋል ላላቸው ግድያዎች፣ ስርዓቶችና የመብት ጥሰቶች በምልክት በዓለም ዙሪያ ካስተጋባ ከሳምንታት በኋላ በዋሽንግተን ዲሲ ሌላ አይነት ሩጫ ጀምሯል። የመብት ተቆርቋሪነት ግንዛቤ የመፍጠር ሩጫ በዋሽንግተን ዲሲ የፖለቲካ የፖሊሲና የህዝብ አስተያየት ክበቦች እያከናወነ ነው። በትናንትናው ዕለት በዋሽንግተን ፖስት ጋዜጣ በኢትዮጵያ ውስጥ ጭቆናን መታገሌን እቀጥላለሁ በሚል ርዕስ በጥልቀት በኢትዮጵያ፣ በኦሮሚያ፣ በአማራ፣ በኦጋደን፣ በጋምቤላና በሌሎችም ስፍራዎች እየታየ ያለውን ግድያ፣ እስራትና የመብት ረገጣ ለዓለም ለማረጋገጥ ፍላጎት በጽሑፉ አስፍሯል። በዚህ ዕለት የዩናይትድ ስቴትስ ኮንግረስ የኢትዮጵያ የሰብአዊ መብት ይዞታን አስመልክቶ ባሳለፈበት ወቅትም ንግግር አቅርቦ ነበር።
አንድ ያማ ኢትዮጵያ ከሰጅሩ ባዬ ረክሳፊ ገረፉንዱራት ያችሳ ከሰቲ ዴማጅራ
በኢትዮጵያ ሁኔታዎች በጣም አስከፊ የሆኑ ነው። ይህ ደግሞ በጣም አሳሳቢ ነው። የኢትዮጵያ መንግስት በርካታ ሰዎችን አስሯል። ሰዎች ከሀገር እንዲወጡ ያስገድዳል። ሰዎች ከራሳቸው መኖሪያ ቀዬ የተፈናቀሉ ችግሮችን እንዲጋፈጡም ያደርጋሉ። ይህን የሚያደርጉት ደግሞ ስልጣኑን የጨበጡት አነስተኛ ቁጥር ያላቸው የአንድ ብሔር አባላት ናቸው።
ኢትዮጵያ ከዩናይትድ ስቴትስ ከፍተኛ የሆነ የልማትና የመሰረታዊ አቅርቦት እርዳታዎችን ታገኛለች። በጸረ ሽብር ትግልም የዩናይትድ ስቴትስ አጋር ናት። በኮንግረስም ሆነ በኦባማ አስተዳደር የሰብአዊ መብት ይዞታና የዴሞክራሲ ግንባታ ዙሪያ የሰላ ስም ሲሰነዘርበት ቆይቷል። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ አዲስ የወጣው የኮንግረስ ረቂቅ ህግ የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ ያላቸውን እርምጃዎች ያወግዛል። የኢትዮጵያ መንግስትም ሁኔታውን በገለልተኛ አጣሪ ቡድን የተሟላና ግልጽ ምርመራ እንዲያደርግበት ያሳስባል። በዚህ ምርመራ ያልተመጠነ ኃይል የተጠቀሙ የጸጥታ ኃይሎች ተጠያቂ እንዲሆኑ ይመክራል። በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎችም እንዲፈቱ፣ የመናገርና የመሰብሰብ መብቶች እንዲከበሩ፣ ከዜጎች ጋር ግልጽ ውይይት እንዲጀመርና የማህበረሰብ ተቋማት ላይ የተላለፈው የሲቪል ማህበራት ህግ እንዲሰረዝ ይጠይቃል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በረቂቅ ህጉ ዙሪያ ያለውን ምላሽ በነገው ዕለት ባለስልጣናቱ እንደሚያብራሩልን ቃል ገብተዋል። በነገው ዝግጅት ተከታተሉ።
የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። የሚቀጥለው ዘገባ ደግሞ ከኢትዮጵያ ውጪ ነው የሚወስደን። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፑብሊካን ፓርቲው ደጋፊዎች ተደርገው ነው። በአሁኑ ጊዜ ግን ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል። በመጪው ህዳር ፕሬዚደንታዊ ምርጫ ላይም ድምጻቸውን ለዲሞክራቷ እጩ ሂለሪ ክሊንተን ይሰጡ ይሆናል በሚል ነው የሚጠበቀው። የአሜሪካ ድምጹ ማሱድ ፋሪቫር ያጠናቀረው ዘገባ ይሆናል አሁን የሚቀርበው።
ሂለሪ ክሊንተን እቤት እያገገሙ ባሉበት በአሁኑ ወቅት ከዲሞክራቱ የሀገሪቱ ፕሬዚደንት ባራክ ኦባማ ትልቅ ድጋፍ አግኝተዋል።
በቀውሶች መካከል ሰዎችን በጥሞና ማዳመጥ ይችላሉ። አይረበሹም። ለሁሉም ሰው አክብሮት ያሳያሉ። ሁኔታዎች ምን ያህል ከባድ ቢሆን እንኳን ሰዎች ደጋግሞ ሊጥሏቸውና ሊያስቸግሯቸው ቢሞክሩ እንኳን ተስፋ ቆርጠው ለመተው አይነሱም። በቃኝ ብለው ለሽንፈት እጅ አይሰጡም። ለሽንፈት ፈጽሞ እጅ አይሰጡም።
ፕሬዚዳንት ኦባማ ስለ ሪፑብሊካዊ ተወዳዳሪ ዶናልድ ትራምፕ ሲናገሩ ግን የሀገሪቱን ወታደራዊ ኃይል የበላይ አዛዥ ሆነው የማገልገል ብቃት የላቸውም ብለዋል።
እስኪ ይታያችሁ። እንግዲህ ትራምፕ የሠራተኛው ወገን ድጋፍ አላቸው ሲባል ትንተናዎችን አነባለሁ። እውን አላቸውን? እኚህ ሰው ናቸው የሠራተኛ ወገን የሆኑት? በዚህ ምድር ላይ በኖሩባቸው 70 ዓመታት ሰርተው ለሚኖሩ ሰዎች ምንም አይነት ደንታ ያልነበራቸው እኚህ ሰው አሁን ድንገት ተነስተው የሠራተኛው ወገን ሊሆኑ ነው?
ትራምፕ ወደ ኋላ ከፊላደልፊያ ከተማ ወጣ ብሎ በሚገኝ ቦታ ላይ ቤተሰቦችና ሠራተኛ እናቶች በተመጣጣኝ ዋጋ የመዋዕለ ሕፃናት አቅርቦት የሚያገኙበት ዕድል ይፈጥራል ያሉትን ዕቅድ ይፋ አድርገዋል።
Too often those who have power have disdain for the views, beliefs and attitudes of those
ብዙውን ጊዜ ስልጣን ላይ ያሉ ሰዎች የፖለቲካ ስልጣን የሌላቸውን ሰዎች ሐሳብ፣ እምነትና ዝንባሌ ይንቃሉ። አመራር ላይ ያሉ ሰዎች ራሳቸውን ከፋብሪካ ስራቸው በተወገዱ ሰርቶ አደሮች የቤተሰባቸው ደህንነት እንዲረጋገጥ በሚጥሩ ወይም በሚያሳስባቸው ወይንም የመዋለ ሕፃናት ውድነት የመዋለ ሕፃናትን ወጪ ውድነት ለመቋቋም በምትታገል እናት አይን ማየት ይኖርባቸዋል። የመዋለ ሕፃናት ጉዳይ ትልቅ ችግር ነው።
ከአሰሪዎቻቸው ክፍያ ያለበት የወሊድ ፈቃድ ለማያገኙት እናቶች የ6 ሳምንታት ክፍያ ያለው የወሊድ ፈቃድ እንዲኖር ለማድረግ ትራምፕ ሐሳብ አቅርበዋል። ምርጫ ሊካሄድ 2 ወራት በቀሩበት በአሁኑ ወቅት የሁለቱ ተወዳዳሪዎች የድምፅ ብልጫ እየተቀራረበ ሄዷል። ሂለሪ ክሊንተን በአገር አቀፍ ደረጃ ከ3-4 ነጥብ ብልጫ ትራምፕን እየቀደሙ መሆናቸውን የድምፅ መለኪያ አሃዞች ያመለክታሉ።
አድማጮች ቀደም ሲል ለሰማችሁት ዘገባ ያነበብኩት መግቢያ የዘገባው መግቢያ አልነበረም። ዲሞክራቷ የዩናይትድ ስቴትስ ፕሬዚደንታዊ እጩ ሂለሪ ክሊንተን በኒሞኒያ ወይም በብርድ በሽታ ምክንያት ሲያገግሙ ከቆዩ በኋላ ነገ ወደ ዘመቻቸው እንደሚመለሱ ከገለጹበትና ፕሬዚደንት ባራክ ኦባማ ትናንትና ሂለሪን ምረጡ በሚል ቅስቀሳ ካደረጉት ጋራ ተያይዞ ሪቻርድ ግሪን የአሜሪካ ድምጽ ሬዲዮ ዘጋቢ ያጠናቀረውን ነበረ አዳነች ፍስሐ ያቀረበችው። የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የረቡ ምሽት ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። በነጻው የስልክ መስመር በ202-205-9942 የውስጥ መስመሩ 14 ከተቀበልናቸው የእናንተ አስተያየቶች ውስጥ ለሰዓቱ ጥቂቱን እንስማ።
ሃሎ ቢዮች እንደምን አላችሁ? በትላንትና ሁለታ ያቀረባችሁትን ስለ አማራው ክልል የተሰነዘረውን አስተያየት ሰምቻለሁ። የአማራው ክልል ቃል አቀባይ ነኝ ባይ የአማራውን ወጣቶች እየሰበሰብን ያለ ነው ወላጆችን አስፈቅደንና ተመካክረን ትምህርት ለመስጠት ነው ስሉ ተናግሯል። ይህ ከእውነት የራቀና በተለይም ወጣቶችን አሰባስቦና አግሮ የተለያዩ እርምጃዎችንና የሰብአዊ ድርጊቶችን በመፈጸም ላይ የሚገኙ በመሆኑ ከፍተኛ ትኩረት ተደርጎ ሊዘገብበት ይገባል ባይ ነው። በተለይም መብራት አጥፍቶ ሌሊት በጨለማ በር እየሰበሩና ወጣቶችን እያወጡ የሚያግሩ በመሆኑ ቃል አቀባዩ የተናገሩት ከእውነት የራቀ መሆኑን ለመግለጽ እወዳለሁ። አመሰግናለሁ።
ሄሎ፣ የአሜሪካ ሬዲዮ ጣቢያ። በትናንትና ዘገባችሁ የአሜሪካ ኮንግረስ እና ሴኔቱ በኢትዮጵያ ላይ ሕግ እንደሚያወጣ ገልጻችሁ ነበር። የሕግም አግባብ ያልሆነ ሰብአዊ መብት አያያዝ ነው የሚለው። እኔ እንደሚመስለኝ ግን የአሜሪካ ኮንግረስ የራሱን ጉዳይ ትቶ በኢትዮጵያ ላይ ጣልቃ መግባት ይመስለኛል የራሱ ትልቅ ችግር አለው። ለመሆኑ እናንተ በአሜሪካ ውስጥ እኩል ሰብአዊ አያያዝ አለን ብላችሁ ታምናላችሁ? ይመስለኝ ሁሉም ኢትዮጵያዊ በአሜሪካ ሆነ በሌላ ሀገር ያለው በብዛት እንደሚታወቀው የኢኮኖሚ ችግር ነው ያሰደደው እንጂ በእውነት የሰብአዊ ጉዳይ እስከዚህም ክፉ ነው ተብሎ አይገመትም ኢትዮጵያ ውስጥ። እና አሁን በተፈጠረው ችግር እናንተ ማሉ ናቸው፣ ከሁለቱ ጽሁፎች ማሉ ናቸው፣ ከመንግስት ጽንፈኞች ከተቃዋሚ ጽንፈኞች መሀል ናቸው። እንግዲህ ጠርጋችሁ ሰላም እንዲወርድ ማድረግ ያለባችሁ ይመስለኛል።
አሁን ደግሞ በኢሜይል ከደረሱን ያንዱን እናሰማችሁ። በመጀመሪያ እንኳን አደረሰሽ፣ በመቀጠል ባለፈው ለጥያቄው መልስ ዝግጅት ሁለት ሰዎች ጋብዘሽ ያደረግሽን ውይይት ሰማሁ። በጣም ጥሩ ነው፣ እግዚአብሔር ይባርክሽ። በመቀጠል ግን አንድ ነገር ማለት እፈልጋለሁ ሲሉ ለጥያቄው ፕሮግራም አዘጋጅና አቅራቢ ለትስታ በላቸው ባደረሱት ሰላምታ ይንደረደራሉ። አቶ በለጠ ሙላ የተባሉ አድማጫችን በተለይ በቅዳሜው ለጥያቄው ፕሮግራም መጨረሻ ለተነሳ አንድ ጥያቄ ከእንግዶቻችን አንዱ በሰጡት ምላሽ ዙሪያ በጻፉት ትችት
አቶ አበባውን በግል አውቃቸዋለሁ፣ አስተዋይና በሳል ሰው ናቸው የሚሉትም ነገር አንድ የአገር ጉዳይ ያሳሰበው ኢትዮጵያዊ ሊለው የሚችለው ነገር ነው። አንድ ግን ቅር ያለኝ ነገር አለ በማለት አድማጩ ይቀጥላሉ። መጨረሻ ላይ የተጠየቀውን ጥያቄ ሲመልሱ ብዙ ነገር የተጋነነ ነው ብለዋል። የተጋነነ ነገር በሶሻል ሚዲያ እንዳለ መጥቀሳቸው ትክክል ነው። ለማንም አይጠቅምም ያልሆነ ነገር ማቅረብ። ጥያቄው ግን ስለሱ አልነበረም በማለት ይቀጥላሉ አቶ በለጠ።
ጥያቄው ስለሆነና ስለተደረገ ነገር ነው። እንዲያውም እናት ከሞተው ልጇ ላይ ቁጭ ብላ ቁጭ በይ ተብላ ተደብድባለች። ወታደሮች ምንም ባልያዘ ሕዝብ ላይ ቀጥታ ተኩሰው ገድለዋል። ጭካኔ አለ። ይህ ደግሞ ኢትዮጵያዊነት ወይም ኢትዮጵያዊ አይደለም የሚል ነበር። እስከማውቀው ድረስ ደግሞ የአሜሪካ ድምፅ ያልተደረገውን ሲዘግብ አልሰማውም። አቶ አበባው ይህን አልተደረገም ሊሉን ይሆን? በጣም ያሳዝናል።
የተደረገው ግድያ ደግሞ ባደግኩባት ከተማ ሰው ብለው ሳይመርጡ የማውቃቸውን ሰዎች ቲፒኤልኤፍ ስለገደላቸው አቶ አበባው ያሉት አባባል ይበልጥ ያመኛል። ሁላችንም የምንለውን ነገር በኃላፊነት ብንናገር ጥሩ ይመስለኛል። እማናውቅ ከሆነ ደግሞ አላውቅም ማለት ጥሩ ነው ይላሉ ቀጥለው።
ይህን መልእክቴን ለሁሉም አድማጮቻችሁ ብታሰሙልኝ ደስ ይለኛል። ወደፊቱም ሁሉም ሰው ኃላፊነት ባለው መልኩ ሐሳቡን ቢሰጥ ጥሩ ነው። የተጎዳን ህብረተሰብ ከጉዳቱ በላይ ባያሳዝን ጥሩ ነው ሲሉ የኢሜል አስተያየታቸውን ዝርዝር ቋጭተዋል አቶ በለጠ ሞላ። አድማጮች ሁላችሁም አስተያየት ያደረሳችሁን እናመሰግናለን። ሌሎቻችሁም አስተያየቶቻችሁን ላኩ። ይበልጡን በቀረቡና በፕሮግራሞቻችን በተስተናገዱ ዝግጅቶች ላይ ቢያተኩር ደስ ይለናል። ቆንጀት፣ እዚህ ግድም ሙዚቃ የመጋበዝ እድል አገኘን ይሆን?
ይቻላል እያለ ነው ንጉሱ።
የሙዚቃ ምርጫችን ሰዓቱ ታዲያ ከምሽቱ 3:35 ነው የሚለው። አንቺ የመረጥሽውን እኔ የመረጥኩትን ወይስ ንጉሱ የመረጠው ይሆን የሚጫወተው እርግጠኛ አይደለም።
ንጉሱ የመረጠው እየቀጠለ ነው።
እሺ ኤርሚያስ አስፋው የንጉሱ የዛሬ ምሽት ምርጫ ነው። በእርግጥም ቆንጅት እንዳልሽ የደረሰው
እኔም በጣም ወደዋለሁ። ኤርሚያስ እንደውም ምን ነው ባንድ አስቀረህን እያልኩት ነበር።
ግሩም ዜማ ነው። እንግዲህ ደግሞ ነገ ባለተራውን እንመርጣለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጅት ታዬ ነን።
ሁለተኛውን አጋማሽ ስርጭታችንን እየዘለቅን ነው። አሁን ወደ ቀዳሚው ሳምንታዊ ቅንብር ነው የምናልፈው። ኢትዮጵያውያን በአሜሪካ የውይይት መድረካችን ሁለገብ ነው ይላሉ። በላስ ቬጋስ የሚገኘውንና አዲስ ቴሌኮንፈረንስ የተባለውን ውይይት የሚያስተናግዱት የፕሮግራም መሪ ይለናል። የፕሮግራሙ አዘጋጅ አዲሱ አበበ በመንደርደሪያው ሁለገብነቱንም ሲገልጹ የሀገራችንን ተጨባጭ ሁኔታዎች በየሳምንቱ ከሁለት ሰዓታት ላላለፈ ወይም ላላነሰ ጊዜ ከመወያየት በተጨማሪ በኢትዮጵያም ሆነ ከኢትዮጵያ ውጪ በወገን ላይ ለሚደርስ ችግር ደራሽ ነን ብለዋል። አዲሱ አበበ ታዲያ ቀደም ብዬ እንደጠቆምኩት በዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ከላስ ቬጋሱ የቴሌፎን ውይይት መድረክ ጋር ያስተዋውቀናል። የዚያ መድረክ መሪ ራሳቸውን በሚያስተዋውቁበት ነው የሚጀምሩት።
ሰላም ኃይሌ ይባላለሁ። ነዋሪነቴ እዚህ ላስ ቬጋስ ኒቫዳ ነው። እንግዲህ ይህን ቴሌኮንፈረንስ ያቋቋምነው 2012 መጨረሻ ላይ ወይም 2013 መጀመሪያ አካባቢ ላይ ነው። አዲስ የመወያያ ቴሌኮንፈረንስ ብለን ስም ሰጥተነዋል። በማህበር ደረጃ ወይም ድርጅት በድርጅት ደረጃ የተቋቋመ አይደለም። ነገር ግን በወቅታዊ ሀገራችን ጉዳይ ላይ ኢትዮጵያኖችን በማሰባሰብ የተለያዩ ምሁራንን፣ የሃይማኖት አባቶችን፣ አክቲቪስቶችን፣ አርቲስቶችን በክብር እንግድነት እየጋበዝን የምንወያይበት የመወያያ መድረክ ነው። በዚህ አጋጣሚ ብዙ ጊዜ ፖለቲካን ለፖለቲከኞች የሚል አባባል አለ። እርግጥ የአባባል እውነት የሚሆነው በታደሉ አገሮች በፖለቲካው ዙሪያ ተነጋግረው ተደማምጠው ያንተ ሐሳብ ከኔ ሐሳብ ይበልጣል ተባብለው በነጻ መድረክ ተወዳድረው እስከ መጨረሻ ድረስ መጨረሻም መሸናነፍ ሲኖር በትክክል የእሱ ፖሊሲ ስለበለጠ ህዝብ ስለተቀበለው አሸንፎኛል እና ቅድሚያ ለሀገራችን ደህንነት ተብሎ በእንደዚህ አይነት አካሄድ ለሚሄዱ አገሮች እውነት ነው ፖለቲካ ለፖለቲከኞች ይሆናል። ባለፉት 25 ዓመት በሀገራችን ላይ የሚሆነው ጉዳይ ግን ከፖለቲካ ጋር የሚዛመድም ወይም የፖለቲካን ዲፊኔሽን የሚያሟላም አይመስለኝም። ባለፉት 25 ዓመታት ኢትዮጵያ ውስጥ ኢትዮጵያዊ መሆን ብቻ የሚያናግርበት ወይም ደግሞ ሰው ሆኖ መፈጠር ጥያቄ የሚፈጥርበት ጊዜ ላይ ስለደረስን እኛም በሩቅ ሀገር የምንኖር ሰዎች ብንሆንም የሀገራችን ጉዳይ ጠዋት ማታ ስለምንከታተል የህዝባችን ህመም ስቃዩ ስቃያችን ነው ብለን ስለምናምን እኔና ወገኖቼ ምን ማድረግ አለብን? እንደ ዜጋ፣ እንደ ኢትዮጵያዊነት ኢትዮጵያ ላይ የሚፈጸመውን ነገር በምን መልክ ማስቆም እንችላለን የሚል አይነት ጥያቄዎችን በመጠየቅ አንዱ መፍትሄ እንግዲህ በቴሌኮንፈረንስ በመወያየት ቅድም እንዳልኩት የተለያዩ ኢትዮጵያውያን ምሁራኖችና አባቶችን ወይም ጉዳዩ የሚያገባቸውን ሰዎች በመጋበዝ ከእነሱ ጋር የምናደርገው ውይይት ነው።
ቀደም ሲል እንደው በሀገራችንም ወቅታዊ ሁኔታ ብለሃል። ፖለቲካን ለፖለቲከኞች ሳይሆን አንድ ዜጋ ስለ ሀገሩ መቆርቆር መስራት ያለበትም መስራት አለበት ከሚለው ግንዛቤ ነው እና በወቅታዊ ጉዳይ ብትል አሁን በኢትዮጵያ ያለው ወቅታዊ ሁኔታ እናውቀዋለን እና በዛ ረገድ ምን እያረጋችሁ ነው ወይም እስካሁን ምን አረጋችሁ ከተቋቋማችሁ ጀምሮ ሀገርን ጉዳይ በተመለከተ?
በየጊዜው ብዙ ነገሮች ከድጡ ወደ ማጡ እየመጡ ያሉበት ጉዳይ ስለሆነ በአሁኑ ሰዓት ብዙ ጋዜጠኞች እስር ቤት የተወረወሩበት፣ የተገረፉ፣ የተጣሉበት ጊዜ ነው። ብዙ ሰው ሀገሩ ላይ መኖር አቅቶት እየተሰደደ በየባህሩ በየአረብ ሀገሩ መከራው የሚበላበት ሁኔታ ነው ያለው። ሰላማዊ ጥያቄ የወጡ ሰዎች በጥይት የሚጨፈጨፉበት የሚገደሉበት ጊዜ ነው ያለው። እኛም እንደ ዜጋ ምን ማድረግ አለብን በሚለው ከውይይት ያለፈ ነገር በተጨባጭ ነገር ብዙ ነገሮች ይሰፍተናል። 2013 ይመስለኛል ካልሳሳት ሳውዲ አረቢያ ይኖሩ የነበሩ ኢትዮጵያኖች እንደዛ አይነት ሰብአዊ ጥሰት ሲካሄድባቸው ሲገደሉ፣ ሲጨፈጨፉ እና ሲንገላቱ በመመልከት የእነሱን ህመምና ስቃይ በቀጥታ በኮንፈረንሳችን ላይ በማቅረብ አንደኛ ለዓለም ህብረተሰብ የእነዚህ ሰዎች ጉዳይ የእነዚህ ዜጎቻችን ጉዳይ እንዲታወቅ በማድረግ ገንዘብን በማሰባሰብ ሰላማዊ ሰልፍ በመውጣት ለተለያዩ መንግስታት እና ኤምባሲዎች ተቃውሞ ሰልፍ በመውጣት ትልቅ ጥረት አድርገናል። ጋዜጠኞች አገር ቤት በሚታሰሩ ሰዓት በቀጥታ ለእነሱ መድረስ ከቻል ለእነሱ ካልቻልን ደግሞ ለቤተሰቦቻቸው የገንዘብ እርዳታ የምናደርግበት ጊዜዎች አሉ። ከዚህ መካከል በተለየ መልኩ ለመግለጽ ሚሊዮን ሽሩብ የሚባል ኢትዮጵያ ጋዜጠኛ ኬንያ ላይ አርፎ አስከሬኑን በክብር ወደ ኢትዮጵያ ገብቶ እንዲያርፍ ለማድረግ በዚሁ ቴሌኮንፈረንስ ዲስከስ አድርገን የተወሰነ ገንዘብ አሰባስበን ለመላክ ጥረት አድርገናል። ከዛ ውጪ በተጨማሪ ላስ ቬጋስ ላይ የሚደረጉ ማንኛውም ተቃዋሚ ሰልፎች በዚሁ ኮንፈረንስ ነው የምንወያየው። እንዴት አድርገን ነው በተሳካ መልክ ማከናወን የሚቻለው? የምናቀናብርበት ኃላፊነትና ስራ ድርሻ የምንከፋፈልበት ቴሌኮንፈረንስ ነው። ከዛም በተጨማሪ ኢሳትን ላለፉት 6 ዓመታት አጋርነታችንን በማሳየት ትልቅ እርዳታ የምናደርግበት የምንወያይበት መድረክ ነው። ከዛም በተጨማሪ እዚህ ላስ ቬጋስ ላይ የተለያዩ የፖለቲካ ድርጅቶች ከሀገር ቤትም ሆነ ከዚህ ከውጭ ዓለም በሚመጡ ሰዓት እነዚህ ንግዶች እንግዳ ከመቀበል ስብሰባውን በስነ ስርዓት ኦርጋናይዝ ከማድረግ እና በሰላም እና በሳካ ሁኔታ ስብሰባዎቻቸውን አላማቸውን ጭምር ለምን እንደሚታገሉ የደረሰባቸውን ውጣ ውረድ በሙሉ ከእነሱ ጋር የምንወያይበት ነው። የመጨረሻ እንደው በቅርቡ ለመጨመር ያህል አሁን በቅርብ የጎንደር ህብረት የሚባል ከተቋቋመ 1-2 ዓመት የሚሞላው ድርጅት ነው። እንግዲህ አሁን ትግሉ በከፍተኛ ሁኔታ እየተንቀሳቀሰ ያለው ሰሜን አካባቢ ነው። ጀግናው የጎንደር ህዝብ እያደረገ ያለውን መስዋዕትነት በመደገፍ እኛ በምናደርገው ኮንፈረንስ ላይ በቀጥታ እንዲወያዩ በማድረግ እንግዶቻቸውን ጋብዘን ከውይይትም ባለፈ ላስ ቬጋስ ላይ ላደረጉት ፈንድሬዚንግ ትልቅ አስተዋጽኦ አድርገናል። ወደ ሰብአዊነት ከተመጣና የሰብአዊነት ሌላ ደግሞ በተለየ መልክ ያደረግነው ነገር ለመግለጽ ያህል ላስ ቬጋስ ላይ የምትኖር ኢትዮጵያዊታችን ሐኪም ቤት ሄዳ ስትመረመር ሁለት ኩላሊቷ እንደማይሰራና ኩላሊቷ ካልተቀየረ በስተቀር ለህይወቷ እንደሚያሰጋት ከነገራት መሰረት በቀጥታ ኮንፈረንሳችን ላይ ቀርባ ጤንነቷን ሙሉ ለሙሉ ለመመለስ ከ40-50 ሺህ ዶላር እንደሚያስፈልጋት በገለጸችልን መሰረት ከ56 ሺህ ዶላር ተሰብስቦ እህታችን አሁን ሕክምናዋን እየተከታተለችበት ያለ ሁኔታ ነው እና እንዲህ እንግዲህ እኛ ቴሌኮንፈረንስ ከውይይት ያለፈም ነገር ትግሉን በመደገፍም ሊሆን ይችላል፣ ህብረተሰባችን በማስተማር ሊሆን ይችላል ትልቅ አስተዋጽኦ እያደረግን ነው ብዬ አስባለሁ።
የኢትዮጵያ ማህበረሰብ ጽህፈት ቤት እዛም ቬጋስ እንዳላቃለሁና ከእነሱ ጋራ ከተለያዩ የሃይማኖት ተቋማት ጋር እየተገናኛችሁ እንደው ግንዛቤ ታስጨብጣላችሁ ስለ ወቅቱ ሁኔታ?
በትክክል አዲሱ እንግዲህ እኛ ኮንፈረንስ ከተፈጠረና በአየር ላይ ከዋለ ጊዜ ጀምሮ የኮሚኒቲውን ችግር በቀጥታ በአየር ላይ በማዋል በመወያየት ችግሮቹን ለመፍታት ጥረት በማድረግ አሁን ኮሚኒቲው በአደረጃጀትም ሆነ በፋይናንስ የተሻለ ደረጃ ላይ ይገኛል። እንዲያውም በየአመቱ መስከረም ወር ላይ የኢትዮጵያን ኮሚኒቲ ፌስቲቫል የሚባል ይካሄዳል። ይህ እንግዲህ አሜሪካ ላይ ወይም ኖርዝ አሜሪካ ላይ እንደሚካሄደው የስፖርታዊ ውድድሮች በዛ ደረጃ እንኳን ባይሆን ቬጋስ ላይ ብቻ ያተኮረ ፌስቲቫል ይካሄዳል። ስለዚህ አሁን ኮሚኒቲው በፋይናንስም ሆነ በማንኛውም ነገር የተጠናከረ ነገር ላይ ይገኛል። ሌላ ከዚህ ውጭ እንግዲህ በኮሚኒቲ ውስጥ ብዙ የድራግ ችግር ያለባቸው ወይም ደግሞ የትዳር ችግር ያለባቸው ሌሎች ማህበራዊ ችግሮችንም በኮንፈረንስ ላይ በማቅረብ የተለያዩ ፕሮፌሽናል ሰዎችን በማቅረብ ውይይት እናደርጋለን እና በቀጥታ ኮንፈረንስ ከኮሚኒቲው ጋር አብሮ ያለ መድረክ ነው።
ከየት ስቴት ነው እናንተ ኮንፈረንስ የሚገቡት?
ላስ ቬጋስ አዲስ የሞባይል ቴሌኮንፈረንስ ላይ ብዙ የላስ ቬጋስ ነዋሪዎች ይገባሉ፣ ያው ኢንፎርሜሽንም ስላላቸው። ግን እስከዛሬ ባለን ሶስትና አራት ዓመት ውይይት ካሊፎርኒያ ይገባሉ፣ ከቴክሳስ አካባቢ በተለይም ከዋሽንግተን ዲሲ ኤሪያ አካባቢ፣ ከዴንቨር ኮሎራዶ በመግባት ሀዋይ ናቸው። በዚህ አጋጣሚ የኮንፈረንስ ማክሰኞ ብቻ ያለው ነው። እንግዲህ ቅዳሜም ሁለተኛ ሚኒ ኮንፈረንስ አለን። እሱ ደግሞ ሰራዊቱን በተመለከተ ነው።
በእኔ በኩል በአድማጮች ስም ከልብ አመሰግናለሁ።
እሺ አዲሱ፣ እኔም በጣም አመሰግናለሁ ስለተሰጠኝ ጊዜ። እንደው በመጨረሻ በመላው በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያን ካለብን ከዚህ ካለፈው 25 ዓመታት ከስቃይና ከመከራ ከግድያና ከአፈና መውጣት ነጻ መውጣት የሚቻለው እያንዳንዱ ሰው አያገባኝም በሚል ታዛቢ መሆኑ ብቻ ብዙ የሚያስኬደን አይመስለኝም። ይህንን ትግል የሁላችንም ዜግነት ግዴታ ስላለብን በምንችለው አቅም መሳተፍ እንዳለብን ይህን ጥሪ ላስተላልፍ እወዳለሁ። በተጨማሪም በዚህ በየሳምንቱ ማክሰኞ በምናደርገው ቴሌኮንፈረንስ ላይ መወያየት ለምትፈልጉ ሰዎች የስልክ ቁጥራችን 605-562-3140 ነው። የመግቢያ ኮዳችን 960621 ነው። በጣም አመሰግናለሁ።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ቀጣዩ ደግሞ በኢትዮጵያ የሰብአዊ መብቶች አያያዝ ጉዳይ ላይ የተቀናበረ ልዩ ሪፖርት ይሆናል። ኢትዮጵያ በተቃዋሚ ሰልፈኞች ላይ ታካሂደዋለች ያሉት ከመጠን ያለፈ እና ግድያ የታከለበት የኃይል አጠቃቀም በጥልቅ እንደሚያሳስባቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ትናንት አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ላይ የተነሱት የሰብአዊ መብቶች ረገጣ ክሶች መሰረተ ቢስ ናቸው ሲሉ በተባበሩት መንግስታት ድርጅት የጄኔቫ ቢሮ ቋሚ ተጠሪ አምባሳደር ነጋሽ ክብረት ዛሬ በሰጡት ምላሽ አስታውቀዋል። ባለፈው ሳምንት በኢትዮጵያ ላይ የአቤቱታ ደብዳቤ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ደብዳቤ ካስገቡ ድርጅቶች መካከል አንዱ የሆነውና ሲቪከስ በሚል ምህጻር የሚታወቀው የዓለም የዜጎች ተሳትፎ ጥምረት ተጠሪ ዛሬ በምክር ቤቱ ጉባኤ ላይ ባሰሙት ቃል የከፍተኛ ኮሚሽነሩን ስጋት እንደሚደግፉ ተናግረዋል። የካናዳ ተጠሪም ሀገራቸው የሰብአዊ መብቶች ረገጣዎች ያሳስቧታል ብላ ከምትጠራቸው ሀገሮች አንዷ ኢትዮጵያ መሆኗን ተናግረዋል። ዝርዝሩን ሶሎሞን አባተ ይዟል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 33ኛ መደበኛ ጉባኤውን ትናንት ጀምሯል። በዚህ ጉባኤ ላይ የሰብአዊ መብቶች አያያዛቸው አሳሳቢ መሆኑ ከተነገረባቸውና በአጠቃላይ ውይይቱ መድረክ ስማቸው ተደጋግሞ ከተነሳ ሀገሮች አንዷ ኢትዮጵያ ነች። ባለፈው ሳምንት 15 የሰብአዊ መብቶች ተሟጋች ዓለም አቀፍ ቡድኖች ለምክር ቤቱ ባስገቡት 6 ጥያቄዎችን ያዘለ ደብዳቤ የኢትዮጵያ መንግሥት የጸጥታ ኃይሎች በኦሮሚያና በአማራ ክልሎችና በሌሎችም አካባቢዎች እየወሰዷቸው ናቸው ያሏቸውን ከመጠን ያለፉና እስከ ግድያ የሚደርሱ እርምጃዎችን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል። የዚያ ደብዳቤ መድረሻ ምን ሆነ? ስከታተል ቆይቻለሁ። ዛሬ ያገኘኋቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሮናልዶ ጎሜዝ ደብዳቤው ለከፍተኛ ኮሚሽነሩ፣ ለምክር ቤቱ ፕሬዚደንትና ለአባል ሀገሮች እንደደረሳቸው እንደሚያውቁ ገልጸውልኛል።
I'm aware of this. I believe this was distributed to several members of the Human Rights Council, the member states.
ስለ ደብዳቤው አውቃለሁ። ለሰብአዊ መብቶች ምክር ቤቱ በርካታ አባላት ደርሷቸዋል ብዬም አምናለሁ። የምክር ቤቱ ፕሬዝዳንትም ግልባጭ ደርሷቸዋል። ከዚያ በላይ ግን ኢትዮጵያ ውስጥ ያለውን ሁኔታ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ትናንት በምክር ቤቱ መክፈቻ ላይ በተናገሩበት ወቅት አስታውሳለሁ። ከብዙ መገናኛ ብዙሃን ዘገባዎች እንደተረዳሁት ፕሬዝዳንቱ ደብዳቤውን አይተውታል።
የዛሬ 10 ዓመት የተመሠረተው የመንግሥታቱ ድርጅት የሰብአዊ መብቶች ምክር ቤት ትናንት ማክሰኞ መስከረም 3 2009 ዓ.ም 33ኛ መደበኛ ጉባኤውን ሲከፍት የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ስለ ኢትዮጵያ ጉዳይ ትኩረት ሰጥተው ተናግረዋል።
ዋይል ኢትዮጵያ ሃዝ ሜድ ኢምፕሬሲቭ ጌንስ ኢን ተርምስ ኦፍ ኢኮኖሚክ ዲቨሎፕመንት We are deeply concerned about repeated allegations of excessive and lethal use of force against protesters.
ኢትዮጵያ በመጣኔ ሀብት እድገት ጉልህ ውጤት ብታስመዘግብም ግድያውን የጨመረ ከመጠን ያለፈ ኃይል በተቃዋሚ ሰልፈኞች ላይ እንደምትፈጽም ሰዎች በኃይል ደብዛቸው እንዲጠፋ እንደሚደረግ ጅምላ እስራቶች በህፃናት ላይ ሳይቀር እንደሚካሄዱ እንዲሁም በሲቪል ማህበረሰብ በመገናኛ ብዙሃንና በተቃዋሚዎች ላይ አፈና እንደምታካሄድ በተደጋጋሚ የሚቀርቡባት ክሶች በጥልቅ ያሳስቡናል።
ቢሮአቸው በተለይ ኦሮሚያና አማራ ክልሎች ውስጥ የሰብአዊ መብቶች አያያዞችን ቀርቦ እንዲመለከት ጥያቄ ማቅረባቸውን በዚሁ የትናንት ንግግራቸው የጠቆሙት ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን በቅርቡ እየተስተዋሉ ያሉት ሁከቶች በህገወጦችና በሽብርተኛ ቡድኖች እየተካሄደ ያለ መሆኑ በመንግስቱ እንደተነገራቸው አመልክተዋል። መንግስት በሰላማዊ ሰልፈኞች ላይ የተፈጸመውን ግድያ አስመልክቶ የራሱን ማጣራት እያደረገ መሆኑ የተነገራቸው መሆኑንም ከፍተኛ ኮሚሽነሩ በዚሁ የመክፈቻ ንግግራቸው ላይ ጠቁመዋል።
I welcome a national effort, but believe the government should also consider the need for an independent, impartial, and international effort.
ብሔራዊ ጥረቱን ደግፋለሁ። ይሁን እንጂ ክሶቹን ለማረጋገጥም ይሁን ውድቅ ለማድረግ መንግስቱ ነጻ ወገናዊ ያልሆኑና ያለም አቀፍ ፍተሻዎችን አስፈላጊነት ግምት ውስጥ ማስገባት እንዳለበት አምናለሁ።
ኢትዮጵያ ከሰብአዊ መብቶች ከፍተኛ ኮሚሽነሩ ጋር ካላት የተከበረ ግንኙነት በመነሳት የእርሳቸው ቢሮ ወደ ኢትዮጵያ እንዳይገባ ፍቃድ መነሳቱ እንደሚገርማቸውም ተናግረዋል። ለዚህ የከፍተኛ ኮሚሽነሩ አስተያየት ዛሬ በቀጠለው የምክር ቤቱ ስብሰባ ላይ በጄኔቫ የተባበሩት መንግስታት ድርጅት ቢሮ የኢትዮጵያ ቋሚ ተጠሪና የምክር ቤቱ ምክትል ፕሬዚደንት አምባሳደር ነጋሽ ክብረት በሰጡት ምላሽ በሁለቱ ክልሎች ውስጥ እየታየ ያለውን ሁኔታ በቅርብ ለመያዝ የኢትዮጵያ መንግስት ከፍ ያለ ትኩረት የሰጠ መሆኑን ጠቁመው ከተቃዋሚዎቹ ጋር በተያያዘ በህይወትና በንብረት ላይ ለደረሱት ጉዳቶች ፌዴራሉና የክልሉ መንግስት ሐዘናቸውን ለተጎጂ ቤተሰቦች መግለጻቸውን አስፈላጊ በሆኑ መንገዶች ሁሉ ለመርዳትም ዝግጁ መሆናቸውን ማሳወቃቸውን አመልክተዋል። ይሁን እንጂ መንግስቱ ህግና ስርዓትን ለማስከበር ፈጣን እርምጃ ባይወስድ ኖሮ ጉዳቶቹ የባሱ ይሆኑ ነበር ብለዋል አምባሳደር ነጋሽ ክብረት።
It needs to be stressed here that the accusations of human rights violations are unfounded and there is also inconsistency in making judgment as they are true wide
reports. የሰባዊ መብቶች ክሶቹ መሰረተ ቢስ መሆናቸውን ባንክሮ መግለጥ ፈልጋለሁ። ነጻ ፍተሻ እንዲካሄድ በመጠየቅም ዳኝነት በመስጠት ጉዳይ ላይ ወጥነት የሌለው አቋም ነው የሚታየው።
አምባሳደር ነጋሽ ክብረት አክለውም ተቃውሞዎቹ ሰላማዊ በሆኑና በህጋዊ መንገድ የተፈቀዱ ቢሆኑ ኖሮ በአንዳንድ የውጭና የሀገር ውስጥ የሁከት ባሏቸው አካላት ባይጠለፉ ኖሮ የደረሱት ጉዳቶች ባልደረሱ ነበር ብለዋል።
The government has also informed the High Commissioner that an independent and thorough investigation would be undertaken and the release of prisoners.
መንግስቱ ነጻና ጥልቀት ያለው ምርመራ እንደሚደረግ ሽብር ፈጠራን ጨምሮ በተለያዩ ምክንያቶች የተያዙና የታሰሩ ሰዎችን መለቀቅ አስመልክቶም ለከፍተኛ ኮሚሽነሩ አሳውቋቸዋል።
ከመጠን ያለፈ ኃይል የተጠቀሙና ግድያ የፈጸሙ ለፍርድ እንደሚቀርቡ አረጋግጣለሁ ብለዋል አምባሳደር ነጋሽ ክብረት። በዚሁ መድረክ ላይ ዛሬ ከተናገሩት መካከል የካናዳ ቋሚ ተጠሪ የከፍተኛ ኮሚሽነር ዛይድ ራአድ አል ሁሴንን ስጋት እንደሚጋሩ አስረድተዋል።
The excessive use of force by authorities in response to demonstrations in regions of Ethiopia resulting in deaths, arrests and detentions challenges the importance of peaceful protest.
ኢትዮጵያ ውስጥ ባለስልጣናቱ በክልሎች ውስጥ ለሚካሄዱ ተቃውሞዎች የሚሰጧቸው ሞትና እስራቶችን ያስከተሉ ከመጠን ያለፈ ኃይል የታከለባቸው የእርምጃ ምላሾች የሰላማዊ ተቃውሞና የንግግርን አስፈላጊነት የሚፈታተኑ ናቸው።
በዚሁ የዛሬ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ በኢትዮጵያ ጉዳይ አስተያየታቸውን ከሰጡ ተሳታፊዎች መካከል ሲቪከስ በሚል ምህጻር የሚጠራው የዓለም የዜጎች ተሳትፎ ጥምረት ተጠሪ የከፍተኛ ኮሚሽነሩን ስጋ ስጋት እንደሚጋሩ ተናግረዋል። ኢትዮጵያ የሰብአዊ መብቶች ምክር ቤት አባልና ፕሬዚደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት ሀገር ናት ሲሉ እነዚሁ 15 ድርጅቶች ባለፈው ሳምንት ባስገቡት ጥያቄ ላይ አሳስበው ነበር። በዚሁ ባለፈው ሳምንት ለተባበሩት መንግስታት ድርጅት የገባውን ደብዳቤ የፈረሙት አምነስቲ ኢንተርናሽናል ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማህበር ሲቪከስ በሚል ምህጻር የሚጠራው የዓለም የዜጎች ተሳትፎ ጥምረት፣ የሲቪል መብቶች ዘቦች እንዲሁም ለዘቦች ዘብ ቁሙ የሚባለው ተቋም፣ የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት፣ የኢትዮጵያ የሰብአዊ መብቶች ፕሮጀክት፣ የሰብአዊ መብቶች ዓለም አቀፍ ፌዴሬሽን፣ የሰብአዊ መብቶች ተነሳሽነት ድርጅት ፍሪደም ሃውስ፣ የግንባር መስመር ተከላካዮች፣ የደህንነት ጥበቃ ኃላፊነት ዓለም አቀፍ ድርጅት ሂውማን ራይትስ ዋች፣ የሰብአዊ መብቶች ዓለም አቀፍ አገልግሎት፣ ድንበር የለሽ ሪፖርተሮች፣ የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ድርጅቶቹ በደብዳቤያቸው ላይ ካሰፈሯቸው 6 ጥያቄዎች መካከል መንግስቱ በተቃውሞቹ ወቅትና ከዚያ በኋላ በዘፈቀደ ያሰራቸውን ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለ ድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግስት እንዲጠይቅ ማሳሰባቸው ይታወሳል። እንዲሁም በኦሮሚያና በአማራ ክልሎች በሌሎችም አካባቢ የሚወስዷቸውን ከመጠን ያለፉ አስፈላጊ ያልሆኑ ያሏቸውን እስከ ግድያ የሚደርሱ እርምጃዎቻቸውን የጸጥታ ኃይሎቹን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል።
ሰለሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በደቡብ ሱዳን ለሁለት ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃ መስሎ ነበር። የሀገሪቱ ፕሬዚደንት ሳልቫኪርና የአማጽያኑ መሪ ሪያክ ማቻር ባለፈው ዓመት ነሐሴ ወር ላይ ግጭቱን ለማቆም ስምምነት ፈረሙ። ሳልቫኪር በፕሬዚዳንትነት እንዲቀጥሉ፣ ማቻር ተቀዳሚ ምክትል ፕሬዚዳንት እንዲሆኑ ነበር የሰላሙ ስምምነት ያረጋገጠው። ይሁንና ማቻር በምክትል ፕሬዝዳንትነት ማገልገሉን ለመቀጠል ወደ ሀገሪቱ ከተመለሱ ጥቂት ወራት በኋላ ግጭት አገርሽቶ ማቻር እንደገና ከሀገሪቱ ሸሽተው ወጡ። በደቡብ ሱዳን በሚካሄደው የእርስ በርስ ጦርነት ከሚከሰቱት አስከፊ ተግባሮች አንዱ ልጆች ለውትድርና መመልመላቸው ነው። ከ15 እስከ 18 ዕድሜ በታች ያሉ ልጆች ይመለመላሉ። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ እንደሚለው ደቡብ ሱዳን ውስጥ ከሶስት ዓመታት በፊት የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለዕድሜ ያልበቁ ልጆችን ሲመለምሉ ቆይተዋል። ባለፈው ሐምሌ ወር ግጭት ከተነሳበት ጊዜ አንስቶ ልጆች ለውትድርና እየተመለመሉ መሆናቸውን ዩኒሴፍ ገልጿል። ሁለቱም ተዋጊ ወገኖች ቤተሰቦች ልጆቻቸውን እንዲያስረክቧቸው የማስገደድና የማስፈራራት ዘዴዎችን እንደሚጠቀሙ የሕፃናቱ አገልግሎት ጠቁሟል። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎች ኃይሎች ልጆችን ለውትድርና የመመልመል ሕገ ወጥ ተግባርን አሁኑኑ እንዲያቆሙ እንጠይቃለን። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎቹ ኃይሎች ልጆችን ለውትድርና የመመልመል ህገወጥ ተግባርን አሁኑን እንዲያቆሙ እንጠይቃለን። ህገወጥ በሆነው ልጆችን ለውትድርና በመመልመል ተግባር የሚሳተፉት ኃይሎች በዩናይትድ ስቴትስ ህግ መሰረት ማዕቀብ ሊጣልባቸው ይችላል። የተባበሩት መንግስታት ድርጅት ማዕቀብ ኢላማም ሊሆኑ ይችላሉ ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ። በደቡብ ሱዳን ህገወጥ የሆነው ልጆችን ለውትድርና የመመልመልና የማሳተፍ ተግባር መቀጠሉ ፈጽሞ ተቀባይነት የለውም። አሜሪካ በአሁኑ ወቅት ቅድሚያ የምትሰጠው ደቡብ ሱዳን ውስጥ የሚካሄደውን ልጆችን ለውትድርና የመጠቀሙን ህገወጥ ተግባር ማቆም ነው። ልጆችን ለውትድርና የሚመለምሉትና የሚጠቀሙት ወገኖች ተጠያቂ እንዲሆኑ ለማድረግ ቆርጠን ተነስተናል ሲሉ ጆን ከርቢ ማሳሰባቸውን በመግለጽ የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችንን ለማጠናቀቅ ቀሩን ጥቂት ደቂቃዎች ብቻ ናቸው። ቆንጅት ለማጠቃለያ ዜናም ሰዓት ያለን አይመስልም።
አዎ፣ አጠር ያለ ጊዜ ነው ያለን። የነገ የፕሮግራም ማሳሰቢያ ይኖርሃል ብዬ አስቤያለሁኝ። አሉላ፣ እሱን አስተዋውቅ እንሰናበት።
በአጭሩ እሱን እናስተዋውቅ። ነገ በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረ ቀጣይ መንገዶች በሚል ተከታታይ እያቀረብን ካለናቸው ውይይቶች ጋር የሚዛመድ አንድ ውይይት ይኖረናል። ነገ ምሽት ሰፋ ያለ ውይይት እንደሚኖር በዚሁ እናስተዋውቅና ፕሮግራማችን እናጠናቅ። ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ያቀናበረልን ንጉሱ ታምሬ። ነገ ምሽት በሶስት ሰዓት ከልዩ ልዩ ዝግጅቶች ጋር እንደገና እንገናኛለን። የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።